የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ እረቡ የካቲት 13 2011 ዓ.ም ተመረተ ምሽት ያስተናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። ኢትዮጵያ ከ2013 እስከ 2023 ዓመተ ምህረት የምትመራበት መሪ የልማት እቅድ ጥናት ዝግጅት እየተጠናቀቀ መሆኑ ተገለጸ።
እቅድ በጥናት ኢንፎርም መደረግ አለበት ብለን ስለምናምን ነው። ለምሳሌ ግብርና በሚቀጥሉት 10 ወይም 15 አመታት የኢትዮጵያ ግብርና የት መድረስ አለበት የሚለውን ለመወሰን ቁጭ ብለን ምንጽፎ ነገር ሳይሆን ጥናት ማጥናት አለብን።
በሙሉ ዘገባ እንመለስበታለን። ለምሽቱ ያዘጋጀናቸው ሌሎች በርከት ያሉ ቅንብሮችን ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ለሁለት ሴቶች አፍ ማዘጊያ ገንዘብ የመክፈሉን ጉዳይ አስመልክቶ በፌዴራል ደረጃ የተከፈተውን ምርመራ የእሳቸው ደጋፊ የሆኑ ሰው እንዲመሩ እንዲያደርጉ የቀድሞ ጠቅላይ አቃቤ ሕጋቸውን ጠይቀዋል የተባለውን አስተባበሉ። ትላንት ዘ ኒውዮርክ ታይምስ ጋዜጣ ባወጣው ዘገባ መሰረት ትራምፕ ማቲው ዊትከርን ምርመራውን የኒውዮርኩ የዩናይትድ ስቴትስ አቃቢ ሕግ ጄፍሪ በርመን እንዲይዙት ለማድረግ እንዲሞክሩ ጠይቀዋል ብለዋል። ስለ ጉዳዩ ጋዜጠኞች ሲጠየቋቸው ሚስተር ትራምፕ ፈጽሞ ማን እንደሆነ ይህን ያላችሁ አላውቅም፣ የውሸት ወሬ ነው ወይም ፌክ ኒውስ ጋጋታ ነው ሲሉ መልሰዋል። ውንጀላው ትክክለኛ ሆኖ ከተገኘ ፕሬዝዳንቱ በእሳቸውና በረዳቶቻቸው ስነ ምግባር ዙሪያ ከያዙት በርካታ ምርመራዎች አንዱ ላይ ተጽዕኖ ለማሳደር ሞክረዋል ተብሎ በማስረጃነት ሊቀርብ ይችላል። በናይጄሪያ ፕሬዝዳንታዊና ምክር ቤታዊ ምርጫ የጦር ኃይሉ የሚጫወተው ሚና አይኖረም ሲሉ የአገሪቱ ዋና ተቃዋሚ ተወዳዳሪ መናገራቸው ተሰማ። አቲኩ አቡበከር ዛሬ ማክሰኞ ይህን የተናገሩት ፕሬዝዳንት ሙሐመድ ቡሃሪ በምርጫ አሰጣጡ ሂደት ጣልቃ ሊገባ በሚሞክር በማንኛውም ሰው ላይ ጦር ኃይሉ የማያዳግም እርምጃ እንዲወስድ መመሪያ በሰጡ ማግስት ነው። የድምጽ አሰጣጡን ለማደናቀፍ የሚሞክር ማንም ሰው በህይወቱ የቆረጠ ነው ያሉት ፕሬዝዳንት ቡሃሪ የናይጄሪያ ፕሬዝዳንታዊ ምርጫ ለቀጣዩ ሳምንት ተላለፈ እንጂ ባለፈው ቅዳሜ ነበር ይካሄዳል የተባለው። አንዳንድ ለድምጽ አሰጣጡ አስፈላጊ የሆኑ ነገሮች አልተሟሉም በሚል ምርጫው ሊካሄድ ጥቂት ሰዓታት ሲቀረው ነበር ለፊታችን ቅዳሜ የተቀጠረው። ለመጪው ቅዳሜ ምርጫ ወደ 84 ሚሊዮን ህዝብ ወጥቶ ድምጽ ይሰጣል ተብሎ ይጠበቃል። በዚህ ውድድር ፕሬዝዳንት ቡሃሪና የቀድሞ ምክትል ፕሬዝዳንት አቡባከር ናቸው ብርቱ ፉክክር ያደርጋሉ የተባሉ እጩዎች። ደቡብ ሱዳን ውስጥ የግዳጅ ጋብቻ እንዲቀር ለማድረግ የሚያስችሉ ተጨማሪ እርምጃዎች ካልተወሰዱ አንዳንድ የልጃገረዶች ትውልድ ትምህርት ሳያገኝ ሊቀር እንደሚችል፣ ሴቶች በወሊድ ወቅት እጅግ ለበረቱ የጤና ሁከቶች፣ ለጾታና ለቤት ውስጥ ጥቃቶች ሊጋለጡ እንደሚችሉ ኦክስፋም የሚባለው የእንግሊዝ ግብረ ሰናይ ድርጅት አስጠነቀቀ። ለትዳር መወለድ በሚል ርዕስ ድርጅቱ ትላንት ባወጣው ሪፖርቱ በደቡብ ሱዳን ሴቶች ትምህርት እድል ከማያገኙባቸው በመላ ዓለም ካሉ እጅግ አስቸጋሪ የሚባሉ አገሮች አንዷ መሆኗን ጠቁሞ በጋብቻ ምክንያት እጅግ የበዛ ቁጥር ያላቸው ልጃገረዶች ትምህርታቸውን ለማቋረጥ እንደሚገደዱ አመልክቷል። በቀድሞይቱ የዩኒቲ ግዛት ከተማ ኒያል ውስጥ ለአራት ተከታታይ ዓመታት አካሂጃለሁ ያለውን ቅኝትና ጥናትና ውጤት ያስመረከዘው ኦክስፋም ከሰባ ከመቶ በላይ ልጃገረዶች የሚዳሩት ለአቅመ ሔዋን ከመድረሳቸው በፊት መሆኑን አስታውቋል። በሀገሪቱ ውስጥ እየተካሄዱ ባሉ የእርስ በርስ ግጭቶች ምክንያት የተፈጠሩት ረሃብና ድህነት ብዙ ወላጆች ለጥሎች ሲሉ ልጆቻቸውን በጨቅላነታቸው ለመዳር እንዲዳረጉ ያደረጓቸው መሆኑንም የኦክስፋም የደቡብ ሱዳን ዳይሬክተር ራንጃን ፑዲያል ለአሜሪካ ድምጽ ገልጿል። የተባበሩት መንግስታት ድርጅት የሀቅ አጣሪ ቡድን ደቡብ ሱዳን ውስጥ ከጦርና ሰብአዊ ወንጀሎች ጋር የሚተካከል የሰብአዊ መብቶች ጥሰት መካሄዱን የሚያረጋግጥ ማስረጃ አግኝቻለሁ አለ። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዛሬ ይፋ ያደረገው ሪፖርት ለዓለሙ ድርጅት የሰብአዊ መብቶች ጉባኤ መጋቢት 3 ቀን 2011 ዓ.ም ይቀርባል ተብሏል። አድማጮች ለሰዓቱ ያዝናቸው የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስን ሻገር።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዝግጅታችን እናልፋለን። ኢትዮጵያ ከ2013 እስከ 2023 ዓመተ ምህረት የምትመረበት መሪ የልማት እቅድ ጥናት ዝግጅት እየተጠናቀቀ መሆኑ ተገለጸ። የፕላንና ልማት ኮሚሽን ኃላፊ ሚኒስትር ዶክተር ፍጹም አሰፋ በጂጂጋ እየተከበረ ባለው የከተሞች ፎረም ላይ ተገኝተው በሰጡት መግለጫ እንዳስታወቁት ጥናቱ ቶሎ ባለመጠናቀቁ እንጂ አሁን እየተተገበረ ያለው ሁለተኛው የእድገትና ትራንስፎርሜሽን እቅድ አካቶ የ15 ዓመት መሪ እቅድ እንዲሆን ታስቦ ነበር ብለዋል። አዲስ ቸኮል ከጂጂጋ ዝርዝሩን ይዟል።
ኢትዮጵያ ከቀዳማዊ ኃይለ ሥላሴ ጀምሮ በእቅድ ስትመራ ነበር ያሉት ሚኒስትሯ እቅዶቹ ያጭርና መካከለኛ ጊዜ ብቻ ነበሩ ብለዋል። ነገር ግን ሀገርን ለመምራት የረጅም ጊዜ እይታ እንደሚያስፈልግና ይህንን ግምት ውስጥ በማስገባት በተለያዩ ዘርፎች ላይ ጥናቶች ሲካሄዱ እንደቆዩ ገልጸዋል። ለመሪ እቅዱ ግብዓት የሚሆኑትን የጥናቶቹን ዘርፎችም እንዲህ ዘርዝረዋቸዋል።
እቅድ በጥናት ኢንፎርም መደረግ አለበት ብለን ስለምናምን ነው። ለምሳሌ ግብርና በሚቀጥሉት 10 ወይም 15 አመታት የኢትዮጵያ ግብርና የት መድረስ አለበት የሚለውን ለመወሰን ቁጭ ብለን ምንጽፎ ነገር ሳይሆን ጥናት ማጥናት አለብን። ለዛም ግብርናንም ማኒፋክቸሪንግን ማክሮ ኢኮኖሚ መሰላለበት የኢነርጂ ሪኳየርመንት አለ አይደለ? ለምሳሌ አንድ ሀገር ሲያድግ አንዱ ትልቁ ኢንፑት አስቻይ ሁኔታው ኢነርጂ ነው። የኃይል አቅርቦት ነው። ያ ምን መሆን ይኖርበታል? አሁን ዛሬ የቀረበው ጥናት የከተማ ልማትና የቤቶች ጉዳይ አንዱ ነው። ሌላው ማኒፋክቸሪንግ ነው። አገር በ10 አመት ወደፊት ስናያት የማውቅራዊ ለውጥ ይመጣል። ያ የማውቅራዊ ለውጥ እውን የሚሆነው አንዱ የማኒፋክቸሪንግ ዘርፉ በሚያመጣው ለውጥ ነው። ምን ሊመስል ይችላል ለሚቀጥሉት 10 አመታት የሚለው የራሱ ጥናት ያስፈልገው ነበር። ያም ጥናት ተጠንቷል። ውሃ ትልቅ ኢንፑት ነው። በዛም ላይ ትልቅ ቻሌንጅ ሊሆን የሚችል ነው ወደፊት ተብሎ በአለም ደረጃ የታመነበት ነው። ውሃ ግብርና ይጣቀማል፣ ማኒፋክቸሪንግ ይጣቀማል፣ ከተሞች ይጣቀማሉ። ውሃ ለሃውስሆልድ ኮንሳምፕሽን ማለት ነው። ስለዚህ ያለን ውሃ አለ ጋፑ ምን ይመስላል ከግብርና ከማኒፋክቸሪንግና ከሃውስሆልድ ኮንሳምፕሽን አንፃር የሚል እንደዚሁ ወደፊት የ10 አመት እይታ ያለው ጥናት አጥንተናል በዛ ላይ። በተጨማሪ የዘላቂ ልማት ግቦችን ዩኤን አንዷ ሀገራችን አንዷ አባል ናት እና ያንን የተስማማቻቸውን ግቦች ለማሳካት ትችል ዘንድ ከነዛን ግቦች ከማሳካት አኳያ የቱጋ ነው ያለነው። መጀመሪያ ቤዝላይን አሰስመንት ተሰራ። እሱ አንዱ የጥናቱ አካል ነው። ሌላኛው ወደፊት 2030 ላይ እነዛን የተቀመጡ 17 ግቦችን ለማሳካት ምን ምን ያስፈልገናል፣ ምን አይነት ኢንተርቬንሽኖች፣ ምን አይነት ፕሮጀክቶች ከሚያስፈልገን ገንዘብ መጠን ጭምር ጥናት ተጠንቷል ማለት ነው። እነዚህ ሁሉ ጥናቶች ናቸው ለ10 አመት እቅዱ ግብአት የሚሆኑት።
መሪ እቅዱ መጀመሪያ ላይ የ15 አመት እቅድ እንደነበረና ጥናቱ ከመጠናቀቁ በፊት ግን በመሪ እቅዱ ሊካተት የታሰበው ሁለተኛው እድገትና ትራንስፎርሜሽን እቅድ ዘመን በመጀመሩ የ10 አመት እቅድ ሊሆን ይችላል ብለዋል። እቅዱን ከ2013 ጀምሮ የ15 አመት እቅድ ማድረግን ቻል እንደነበር ያወሱት ዶክተር ፍጹም በፈረንጆች አቆጣጠር በ2030 ከሚጠናቀቀውና ሀገራችን ከተስማማችባቸው 17ቱ የተባበሩት መንግስታት ድርጅት ከላቂ ለማስክ ወጭ ጋር የተናበበ እንዲሆን ታስቦ ከ15 አመት ወደ 15 ዝቅ እንዲል መደረጉንም አክለው ገልጸዋል። እቅዶች ሲታቀዱ ታሳቢ የሚያደርጓቸው ነባራዊ ሁኔታዎች እንዳሉ የተናገሩት ሚኒስትሯ ታሳቢ ከተደረጉት ውጪ ለጋጥሙ የሚችሉ ነገሮች ግን እቅዶች እንዲሳኩ ወይም እንዳይሳኩ ሊያደርጉ ይችላሉ ብለዋል። ሁለተኛው የእድገትና ትራንስፎርሜሽን እቅድ የዚህ ችግር ሰለባ ነበር ብለዋል ሚኒስትሯ።
ሁሌም ታቀዳል የታቀዱ ነገሮች ላይሳኩ ይችላሉ። በተለይ የሁለተኛው እድገትና ትራንስፎርሜሽን እቅድ ታሳቢ የተደረጉ ነገሮች ነበሩ። ክራፍት ሲደረግ እነዚህ ነገሮች ይሳካሉ። ለምሳሌ አንዱ ፖለቲካል ስቴቢሊቲ ነበር፣ ሰላም ነበረ፣ የዝናብ ሁኔታ የመሳሰሉ ነገሮች ነበሩ። ከዚህ አንጻር እንግዲህ እንደምታውቁት ያለፉት 3 አመታት ፖለቲካል አንሬስት ነበረ፣ ሰላም እዛ ደረጃ የተናጋ ነበርና ለመፈጸም በጣም አስቸጋሪ ሁኔታዎች ነበሩ። አፈጻጸሙም ለዛ ደከም ያለ ነው። በሚቀጥለው አንድ አመት ሙሉ ኃይል ተጠቅሞ ማረግ የሚቻል ሁሉ ተደርጎ የተወሰኑትን ግቦች ለማሳካት ይሞከር ይሆናል። የሚቀጥለውን እቅድ ስናመጣ እንግዲህ አሁንም ታሳቢ ነገሮች ይኖራሉ። እነዛ ታሳቢ ነገሮች ይሳካሉ ብለን የምናስባቸው ይኖራሉ። ግን አሁን የሚለየው አንዱ ነገር ምንድን ነው? ጥናት ላይ ነው የተመሰረተ ነው። ከዚህ በፊት ያለውን ቤዝላይን አሰስመንት አድርገን ምን ይመስላል፣ በእነዚህ አሁን በጠቀስኳቸው ፒላሮች ላይ ምን ይመስላል የአገሪቷ ላይ ያለው ሁኔታ፣ ከዛ ደግሞ ወደ 10 አመት ፕሮጀክት ስናደርግ መሄድ ከምንፈልገው አቅጣጫ አንጻር የለውጥ ፍሬምወርካችን ምን መሆን አለበት፣ በግብርና በማኒፋክቸሪንግ በእነዚህ በኢነርጂ በተቀስቋቸው ምን መምሰል አለበትም የባክግራውንድ ጥናት ተጠና ማለት ነው። ስለዚህ ያ ጥናት እንደ ግብአት ይሆናል። ዞሮ ዞሮ በጥናት ኢንፎርምድ የሆነ ነገር የተሻለ ነው ብለን እናምናለን።
አሁን የሚዘጋጀው መርቅድ የሚመለከታቸው አካላት ሁሉ ተወያይተው የሚያዳብሩት እንደሆነና ሶስተኛው እድገትና ትራንስፎርሜሽን እቅድም ከዚህ መርቅድ ተቆርሶ እንደሚዘጋጅ ሚኒስትሩ አክለው ገልጸዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ጅጅጋ።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በእንግሊዘኛው አጠራር Global Alliance for the Rights of Ethiopians ዓለም አቀፍ ትብብር ለኢትዮጵያውያን መብቶች የተሰኘው ስብስብ በአማራ ክልል በግጭቶች ምክንያት ለተፈናቀሉ በሺዎች የሚቆጠሩ ዜጎች የሚውል አጣዳፊ የገንዘብ እርዳታ መላኩን ገልጿል። እስካሁን በቀናት ውስጥ $20,000 መላኩን ያስታወቀው ድርጅቱ ገንዘቡ ለተፈናቃዮች መጠለያ መስሪያ የሚውል መሆኑን ጠቁሟል። ዳታ ማሰባሰቡን ሂደት እንደቀጠለም የግሎባል አሊያንስ አመልክቷል። ቆንጅታዬ የግሎባል አሊያንስ መስራች የቦርድ አባል የሆኑትን አቶ ዳኛቸው ተሾመን ከካሊፎርኒያ በስልክ አነጋግራቸዋለች።
በጣም አመሰግናለሁ ለዚህ እድል። ችግሩ ሰሜን ጎንደር ውስጥ በጭልጋ 1 እና ጭልጋ 2 የሚባል አካባቢ፣ በዛም ደግሞ በምዕራብ ደምቢያና አርማጮ የሚገኙ ኢትዮጵያውያን ወገኖቻችን እርስ በርስ በተነሳ ግጭት ምክንያት የተፈናቀሉ እስከ 90,000 በላይ የሆኑ ወገኖቻችን አሉ እና እነሱን ለመርዳት ነው ግሎባል አሊያንስ ይሄንን የጀመርነው። ካምፔንም አለ ኢመርጀንሲ ፋንድም ደግሞ ለአደጋ መከላከያ የተቀመጠ ገንዘብ ከዛ ውስጥ ወጪ የሆነ $20,000 በአስቸኳይ ባለፉት ሁለት ቀናት ውስጥ እንዲደርስ የተደረገ እና የተነሳው ግጭት ያው በየቦታው እንደሆነው ብሔር ተኮር የሆነ በኒሻንጉል ውስጥ እንዳየነው ሶማሌና ኦሮሚያ ክልል አካባቢም እንደተፈጠረው አይነት ችግር ነው። ነገር ግን እንግዲህ እነኚህ ህዝቦች ብሔረሰቦች ለምታ አመታት አብረው የኖሩ ውስጥ ተዋልደው ተጋብተው የኖሩ አብረው የሚያስቀድሱ አብረው መስጊድ የሚሄዱ የሚሰግዱ ሰዎች ናቸው እና እንደዚህ ያለ በዚህ መጠን የታየ ግጭት ኖሮ ማያውቅም በኔ እድሜም ከዛም በላይ እና ይሄንን ሁኔታ ከላይ የሚታየውን ቁስል ማከምና ባንዴድ ማድረግ ብቻ ሳይሆን ከስር መሰረቱ ለምንድን ነው የተፈጠረው ብሎ እንዲታይም ግፊት ለማድረግ እንፈልጋለን እንሞክራለን። ይህንንም እያደረግን ነው።
መልካም። ተፈናቃዮቹ ያሉበት ሁኔታ ምን ይመስላል? በአሁኑ ጊዜ ቅድሚያ የሰጣችሁት አጣዳፊው ችግራቸውስ ምንድን ነው?
አዎ፣ ቅድሚያ የሰጠነው አጣዳፊ ችግር መጠለያ አለመኖር ነው። እነኚህ ቤተሰቦች የሚኖሩበት ቤት ተቃጥሏል። በሺ የሚቆጠሩ ቤቶች ተቃጥለዋል። እና አንድ ቤት ቢያንስ ከ4-8 ቤተሰቦችን የሚጠልል ነው። 2,000-3,000 ቤቶች ሲቃጠሉ ማለት በ100,000 የሚቆጠሩ አዛውንት፣ ሴቶች፣ ህፃን ልጆች መሬት ላይ ፈሰዋል ማለት ነው። እና መንግስቱ ይሄንን መፍትሄ ለማምጣት ለእነኚህ ሰዎች በአንድ ጊዜ ጠለላ ለማዘጋጀት አልቻለም፣ ከአቅሙ በላይ ነው። እና ስለዚህ እኛ ወገኖች ኢትዮጵያውያንን ልንደርስ የሚገባው በሚል ነው የመጀመሪያ ቅድሚያም የሰጠነው መጠለያ እንዲሰራላቸው። ከቀን ለቀንም ደግሞ ያው ጎረቤት በየአካባቢ ያለው ህዝብ ይመግባቸዋል፣ መንግስትም እዛ የክልሉ መንግስትም እየመገበ ግን በቂ አይደለም። ከ2 ቢሊዮን ብር በላይ ነው ያስፈልጋል የተባለው። ወደ ቦታቸው እንኳን ባይሆን ቢያንስ ተፈጥሮ ከሚያመጣው በየቀኑ ሀሩርና ብርዱ ከሚያመጣው አደጋ ህፃን ልጆችም እንዳይጎዱ ጤናቸው እንዳይታወክ ለማድረግ የሚያስፈልግ ነው። ቤዚክ የሆነ መሰረታዊ የሆነ እርዳታዎች ያስፈልጋሉ እና እነሱን ለማድረግ ነው መጀመ እንግዲህ ይህንንም $20,000 ወጪ አድርገን ይህን በሰማን በሰዓታት ውስጥ ነው የተወሰነው እና እሱ ላይ ነው ያለ ነው አሁን።
ይሄንን ድጋፍ በምን መልክ ነው እንዲደርሳቸው ያደረጋችሁት? ወደፊትስ እርዳታው እንዲቀጥል ጥሪ ያደረጋችሁ ነው ወይ?
አዎ፣ ይሄንን እንግዲህ የጎንደር ሰላምና የልማት ኮሚቴ የሚባል አለ፣ በዛ በኩል ነው ያደረግነው። ይሄ ኮሚቴ ሽማግሌዎች፣ የሃይማኖት መሪዎች ከልዩ ልዩ ህብረተሰብ ውስጥ የተሰባሰቡ ያቋቋሙት ነው። በዛ በኩል ነው ገንዘቡ እንዴት የሚደረገው። ሌላም ደግሞ በጎፋንዲ ካምፔን ከሁለት ቀን በፊት የከፈትነው አለ። በዛም ደግሞ እስካሁን ድረስ በሁለት ቀን ውስጥ $30,000 ተሰብስቧል። እሱም ቢያንስ የዛን እጥፍ ያህል ለመድረስ እናስባለን በሚመጣው ሳምንት ውስጥ። እሱም አንድ ላይ ሆኖ ይሄ ገንዘብ ተልኮ እነኚህ ሰዎች ለማረጋጋት የሚኖሩበት ቤት ለማሰራት ለእያንዳንዱ ቤተሰብ ቤት ለማሰራት አንደኛው አሁንም ካምፔን የጀመርነው ምንድነው ለአንድ ገበሬ አንድ በሬ የሚል ለአንድ ቤተሰብ አንድ ቤት የሚል ግፊት ጀምረናል ህብረተሰቡ። በዛ መሰረት እኔ አንድ ቤት አሰራለሁኝ እኔ አንድ በሬ ገዛለሁኝ ብሎ እንዲነሳሳ። ምክንያቱም ከነኚህ ከተመናቀሉት 90,000 በላይ የሆኑ ሰዎች 95% ገበሬ ነው። ይሄ መፈናቀል ሲመጣ ከብቶቹ ሲቃጠሉ ቤቱ ሲቃጠል ችግሩ የአንድ ቀን ወይ የአንድ ሳምንት የአንድ ወር ችግር አይደለም። አዎ እና አዝመራ የላቸውም በማረስ አይችሉም እና ለሚመጡት 3-5 አመታት ህይወታቸው በሙሉ ተዛባ ተፈናቀለ ማለት ነውና ያንንም ማስተካከል ይኖርብናል።
ከዚህ ላጣዳፊ እርዳታ ከመድረስ ጥረታችሁ በተጓዳኝ ተፈናቃዮቹ ለዚህ የስቃይ ህይወት የተዳረጉበት መንስኤ ከምንጩ መላ እንዲፈለግለት ዘላቂ ሰላም እና መረጋጋትም እንዲፈጠር የምታደርጉት ጥረት ምን ይመስላል? በዚህ ረገድ አብራችሁ የምትሰሩት መንግስታዊም ሆነ መንግስታዊ ያልሆኑ አካላት አሉ? ምን እያደረጋችሁ ነው?
አዎ ይሄንን በሚመለከት ለክልሉ አስተዳደር የተጻፈ ደብዳቤ አለ። እኛ ራሳችን ባለን ግንኙነት ከወርልድ ቪዥንም ጋር ሆነ ሌሎች በአለም ደረጃ የሚነቃነቁ በአለም ዙሪያ እንደዚህ ያለ ሁኔታ ሲፈጠሩ የረዱ ድርጅቶች አሉ እና ከነሱ ጋር አብረን ሆነን ምን ማድረግ እንችላለን በምን አይነት ሁኔታ ህዝቡን ማረጋጋትና ደግሞ ማስተማርም ይቻላል የሚለውን የሚያጠና አንድ ግብረ ኃይል አለን በአለም አቀፍ ትብብር በኢትዮጵያውያን መብት ውስጥ የተቋቋመ። እኛ ማረግ የምንፈልገው ጫና ማረግ የምንፈልጋለን። ሁልጊዜ ከደረሰ ወዲያ መከላከል ዘመቻ ውስጥ ከምንገባ ፈረንጆች እንደሚሉት ፕሮአክቲቭ የሆነ ቅድመ ዝግጅት ተደርጎ አንድ ቦታ ጭስ ሲታይ ገና ያንን ጭስ ወደ እሳት ሳይለወጥ የአገራችን መንግስት እና ህዝቡም ተረባርቦ ሁኔታውን እንዲቀይር የምናረግበትን ሁኔታ እንፍጠር የሚል ንግግርና ያንን ደግሞ ከንግግር አልፎ ወደ እቅድ እንዲሄድ ለማድረግ እየተነጋገርን ነው።
መልካም። አቶ ዳኛቸው ተሾመ የግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብት መስራች የቦርድ አባል ለሰጡኝ ማብራሪያ በጣም አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ ቮይስ ኦፍ አሜሪካ።
ተጎጆችን ደግሞ በቀጣይ ዝግጅት አነጋግረን እንመለሳለን። ይህ በዚህ እንዳለ የአማራ ዴሞክራሲያዊ ፓርቲ በክልሉ በተለያዩ ምክንያቶች ለተፈናቀሉ ዜጎች የ5 ሚሊዮን ብር ድጋፍ ማድረጉን መንግስታዊ የዜና ምንጮች ገልጸዋል። ፓርቲው በዛሬው ዕለት ለተፈናቃዮች ለተደረገው ድጋፍ የመጀመሪያው ዙር መሆኑን አስታውቋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ ናይጄሪያ ነው የሚወስደን። በናይጄሪያ ፕሬዝዳንታዊና ምክር ቤታዊ ምርጫ ጦር ኃይሉን የሚጫወተው ሚና አይኖረውም ሲሉ የሀገሪቱ ዋና ተቃዋሚ ተወዳዳሪ መናገራቸው ተሰማ። ሰለሞን ክፍሌ በተከታዩ ዘገባ ይዙታል።
ናይጄሪያ የጠቅላላ ምርጫዎቹን ጊዜ ካዘገየች በኋላ እንደገና ይካሄዳል ስትል ያስታወቀችው የፊታችን ቅዳሜ ነው። ይህ እርምጃም በዚያች በአህጉሪቱ ከፍተኛ የህዝብ ቁጥር ባላት ሀገር ውስጥ ነጻና ትክክለኛ ምርጫ ላይካሄድ ይችላል የሚለውን ጥርጣሬ አባብሷል። መንግስቱ የደረሰበትን ውሳኔ ናይጄሪያውያን የሚቀበሉት ባይሆንም ያልተለመደ ነገር ግን አይሆንባቸውም። በናይጄሪያ እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓ ም ጀምሮ ማለትም የቀድሞው ፕሬዚደንት ኡማሩ ያራዱዋ ተቀማጩን ፕሬዝደንት መሐመዱ ቡሃሪን ካሸነፉ ወዲህ ሳይዘገይ የተካሄደ ምርጫ የለም። በርግጥ ግን የምርጫዎችን ጊዜ ማዘግየትና ማራዘም ችግር ለናይጄሪያ ብቻ የተሰጠ አይደለም። እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓመተ ምህረት ጀምሮ በመላ አፍሪካ ከተካሄዱ 102 ፕሬዝደንታዊ ምርጫዎች 27ቱ እንዲዘገዩ ተደርገዋል። የአሜሪካ ድምጽ ራዲዮ የተለያዩ ዘገባዎችንና ጆሐንስበርግ ደቡብ አፍሪካ የሚገኘውን መንግስታዊ ያልሆነ በአህጉሪቱ ዲሞክራሲ ለማስፈን የሚሰራውን የምርጫ ተቋም ያጠናቀረውን ሪፖርት መሰረት በማድረግ አስተማማኝ ምርጫዎችን በማበረታታቱ ላይ አትኩሯል። በዚህ መሰረት ባለፉት 10 ዓመታት ጊዜ ውስጥ ፕሬዝደንታዊ ምርጫዎችን ካካሄዱ 51 ሀገሮች 20 በሚሆኑት የድምጽ መስጫ ጊዜዎችን አንዴ ወይም ሁለቴ አዘግይተዋል። አንዳንዶቹ ሀገሮች ምርጫዎቹን ለሁለት ቀናት ሲያራዝሙ፣ ሌሎች ለበርካታ ዓመታት አቆይተዋል። በርካታ ሀገሮች ግን ያራዘሙት ለብዙ ሳምንታት ነው። አይቮሪ ኮስት ናት እስካሁን የምርጫዎችን ጊዜ በረጅሙ ማስተላለፏ የሚዘገበው፣ ለአምስት ዓመታት አቆይታለች። ምርጫዎቹ እንዲተላለፉ ወይም እንዲራዘሙ የሚደረጉበት መሰረታዊ ምክንያቶችም በጣም የተለያዩ ናቸው። ምክንያቶቹ ከርስ በርስ ጦርነት እስከ ተፈጥሮ አደጋ ይደርሳሉ። አንዳንዴም ባለስልጣናቱ የፕሬዝደንቱን ህገ መንግስታዊ የስልጣን ዘመን ለማራዘም ሲሉ የሚወስዷቸው እርምጃዎች ይጠቀሳሉ። ምርጫዎች ተገቢ ዝግጅት ባለመደረጉ ብቻም የተቀየሩበት ጊዜ እንዳለ ይታወቃል። አንድ ሀገር ምርጫዎችን በታቀደው መሰረት ማካሄድ ካቃታት የሂደቱን ተአማኒነት ሊጎዳ ይችላል። በናይጄሪያ ለምሳሌ መራጮች የተምታታባቸው መሆኑንና ግራ መጋባታቸውን ለአሜሪካ ድምፅ ተናግረዋል። የቪኦኤ ትንታኔ የምርጫዎች ጊዜ መተላለፍ በራሱ የደካማ አስተዳደር ምልክት እንዳልሆነ ነው። ይልቅስ በሁለቱም ማለትም በጠንካራና በደካማ ዲሞክራሲያዊ ሀገሮችም ውስጥ ምርጫዎች በጣም አነስተኛ ቢሆኑም የተላለፉባቸው ጊዜያት አሉ። ዘኢኮኖሚስት የተባለው እዚህ በዩናይትድ ስቴትስ የሚታተመው መጽሔት የደህንነት ጉዳዮችን የሚከታተለው ክፍል በየዓመቱ የዲሞክራሲ መለኪያ ዘገባዎችን ያወጣል። ሪፖርቱ የሀገሮችን ደረጃ የሚያወጣው በምርጫዎች ሂደት፣ በፖለቲካ ተሳትፎና ለሲቪሎች በሚሰጧቸው ነጻነቶች መሆኑ ተመልክቷል። በአጠቃላይ በ2018 ምርጫዎች ሳይዘገዩና ሳይራዘሙ ሲካሄዱ ከተስተጓጎሉባቸው በ11 በመቶ ይጨምረዋል። ምርጫዎች ሳይዘገዩ የተካሄዱባቸው ሀገሮች በተጨማሪ 24 በመቶ አድገዋል። በደረጃው ሰንጠረዥ መሰረት ቦትስዋናን፣ ኬፕ ቬርዴን፣ ሞሪሸስንና ደቡብ አፍሪካን ጨምሮ በጥናቱ ከፍተኛ ነጥብ ባገኙ ሀገሮች በአንዳቸውም ምርጫዎች አልዘገዩም ወይም አልተላለፉም፣ በተያዘላቸው የጊዜ ሰሌዳ ተፈጽመዋል። ቀረብ ብለን ስናይ ግን አዳዲስ አስገራሚ ክስተቶችን እናገኛለን። በጣም አነስተኛ ነጥብ ባገኙ አንዳንድ ሀገሮች ማለትም በቡሩንዲ፣ በጅቡቲ፣ በኢኳቶሪያል ጊኒና በዚምባብዌም ምርጫዎች ጊዜያቸውን ጠብቀው ተፈጽመዋል። ጥናቱ በተካሄደበት ወቅት ኢኮኖሚስት 10 አምባገነን ባላቸው ሀገሮች ምርጫዎችን አዘግይተዋል፣ ሌሎች 15 አምባገነን መንግስታት ግን ቃላቸውን ጠብቀዋል። መልካም አስተዳደርን ለማሻሻል በቆረጡና ይበልጥ ሁሉን አሳታፊ የዲሞክራሲ ሂደትን የሚፈጥሩ ሀገሮች የምርጫዎችን ጊዜ የሚያራዝሙት ብዙ ድምፅ ሰጪዎች እንዲወጡ ለማድረግና ያለ ሁከትና ተጽዕኖ እንዲካሄዱ ለማበረታታት ነው። ምርጫዎችን ለይስሙላ ብቻ የሚያደርጉ ሀገሮች ግን ከዚህ ተቃራኒውን ይሰራሉ። አፍሪካ ውስጥ የምርጫ ጊዜዎችን የሚያራዝሙ ሀገሮች ቁጥር በብዛት እያነሰ መሄዱ አይታይም። በአንድ ወቅት ግን ማለትም በ2012 እና በ2015 መካከል ትንሽ ወርዶ ነበር፣ በ2016 እንደገና ጨመረ። ያኔም 20 በመቶ የሚሆኑ ምርጫዎች የተላለፉበት ነበር። ባለፈው የአውሮፓውያኑ ዓመት 2018 ያ አሃዝ በእጥፍ ጨምሮ ታይቷል። በ2019 ለመጀመሪያ ጊዜ የምርጫዎች የጊዜ ሰሌዳ ተቀይሮ የታየው በናይጄሪያ ነው። በሌሎች ሀገሮች ግን ቀደም ሲሉ የተራዘሙ ምርጫዎች አሁንም እንዳሉ ናቸው፣ አልተካሄዱባቸውም። በደቡብ ሱዳንና በሊቢያ ድምፅ ሰጪዎች የሀገራቸውን መጻኢ ዕድል መቅረጽ የሚያስችላቸውን ዕድል ለማግኘት በጉጉት እየጠበቁ ነው። በእነዚህ ሁለት ሀገራት የምርጫዎች ጊዜ በተደጋጋሚ ሳይከበር አልፏል። ለናይጄሪያ መራጮች የአሁኑ ፕሬዝደንታዊ ምርጫ ጊዜ የተላለፈው ድንገት የድምፅ መስጫ ጣቢያዎች ከመከፈታቸው ጥቂት ሰዓታት በፊት መሆኑ ተስፋ አስቆራጭ ሆኖባቸዋል። ለፊታችን ቀዳሜ የተላለፈው ምርጫ አስኪካሄድ ግን የወቅቱ ፕሬዝዳንት ቡሃሪና የቀድሞ ምክትል ፕሬዝዳንት ተቀናቃኛቸው አቲኩ አቡበከር በመረጡን ዘመቻቸው ድምጽ ሰጪዎች እንዳይሰላቹ እየጠየቁ ነው። የዘንድሮው የናይጄሪያ ፕሬዝዳንታዊ ምርጫ ውጤት ተቀራራቢ እንደሚሆን የተተነበየ ሲሆን እጩዎችም ደጋፊዎቻቸው ትዕግስትን እንዲላበሱና እያንዳንዱ ድምጽ ልዩነት እንደምታመጣ እየመከሩና እያበረታቱ ናቸው።
ያብዩ ነው የመረጠላችሁ ይሄንን ዜማ የዘሪቱ አድናቂ ነው የፕሮግራም አቀናባሪያችን። እንግዲህ አድማጮች የዛሬው የካፒና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ያማሪክ በትዊተርም እንዲሁ #ካፒናቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። አልፈሪዶ አልሳንቶስ በስርጭት መሐንዲስ ነው አብሮ ነበር። መልካም ምሽት። በነገው ጉዞ እንገናኝ። Let me get bomb and now be on and let's start a
ኩን